የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ረቡዕ ታህሳስ 15 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ።
በመጪው ሀገራዊ ምርጫ የሴቶችን ተሳትፎ የላቀ ለማድረግ ምን ሊደረግ ይገባል በሚል ከሰሞኑ ውይይት ተደርጓል።
ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድን ነው? ሴት በመሆኗ ከወንዶች የተለየ ልምድና ማንነት አላቸው። ስለዚህ ከወንዶች በተለየና በተሻለ ሁኔታ የሴቶችን ችግር ይረዳሉ።
የሰማችኋት የባህር ዳር ዩኒቨርሲቲ የሕግ መምህርት የሆነችው ኤደን ፍስሐን ነው። ዝርዝሩ ቆየት ብሎ ይሰማል። ኢትዮጵያ በግዛቷ በንግድ እንቅስቃሴ ለመሳተፍ ለወጣቶች የሚበጁ ተቋማትን ለመክፈት የሚፈልጉ ባለሀብቶችን የሚያበረታታ ውጣ ውረድ የሚቀንስ ሕግ እያረቀቀች እንደሆነም ተሰምተዋል።
ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ ስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ምልክት ሊኖር አይችልም።
የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አልባየሁን ነው የሰማ ነው። ዛሬ በኢትዮጵያ
Have yourself a merry little Christmas. Let your heart be light.
ኦሬደን እንግዲህ እኛ የምንገኝበት የዋሽንግተን ዲሲ ከተማን ጨምሮ በርካታ የዩናይትድ ስቴትስ ከተሞች በደመቀ ሁኔታ በዓሉን እያከበሩ ይገኛሉ። ከዚህ በዓል ጋር የተገናኙ አንዳንድ ነጥቦችን ወደ ኋላ እናነሳሳለን። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመው ነን።
አስቀድመን የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን እናካፍላችሁ።
ከዜናዎቹ ጋር ተመልሰን መጥተናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለስራ ጉብኝት አዲስ አበባ መግባታቸው ተገልጿል። ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። ከኤርትራ ፕሬዝዳንት ጋር ወደ ኢትዮጵያ የተጓዙት የውጭ ጉዳይ ሚኒስትር ኦስማል ሳልህና የፕሬዝዳንቱ አማካሪ የማነ ገብረአብም በጉብኝት ውስጥ ተካታን መጎብኘታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የገና ዋዜማ ምሽታቸውን ከቤተሰባቸው ጋር ባሳለፉበት የፍሎሪዳ መዝናኛቸው በዓለም ዙሪያ ላሉ ወታደሮቻቸው የገና መልእክታቸውን በቀጥታ አስተላልፈዋል። ቀዳማዊት እመቤት ሜላኒያ ትራምፕም ከሕፃናት ከደረሳቸው የስልክ ጥሪዎች መልስ ሰጥተዋል። ዝግጅቱ የተመራው የገና አባት በዓለም ዙሪያ የሚያደርጉትን የገና ምሽት በቀጥታ እንደሚከታተል በሚናገረው የሰሜን አሜሪካ ስፔስ መከላከያ እዝ ነው።
የኢራቅ ጠቅላይ ሚኒስትር እንዲሆኑ የታጩትን ፖለቲከኛ እንደማይቀበሉ የሚናገሩ ተቃዋሚዎች ዛሬም በየአካባቢው አደባባይ ላይ ወጥተው ውለዋል። ተቃዋሚዎቹ የያዙትን ንቅናቄ የዛሬ 10 ቀን ባግዳድ ውስጥ በደረሰ ፍንዳታ ቆስሎ መሞቱ ትላንትና ዕለት በተነገረው ታዋቂው ተሟጋች ጣየር አልጣይብ ሐዘን መባባሱ ተገልጿል። በደቡባዊቷ ከተማ ዱንያ ውስጥ በተካሄደው ሰልፍ ላይ የተሳተፉ ተቃዋሚዎች በኢራን ይደገፋሉ የተባሉ የፖለቲካ ፓርቲዎችን ቢሮዎችን ማጥቃታቸው ተዘግቧል።
የኢየሱስ ክርስቶስ ልደት ተከብሮ በዋለበት ዕለት የካቶሊካዊትና የአንጀሊካን አብያተ ክርስቲያናት መሪዎች ለደቡብ ሱዳን ሕዝብ የሰላምና ብልጽግና ተስፋ መልእክቶች አስተላልፈዋል። በተቀናቃኞቹ የደቡብ ሱዳን ኃይሎች መካከል የተደረሰው የሰላም ስምምነት ተግባራዊ የሚደረግበት ጊዜ እንዲሆንም ተመኝተዋል። አቡነ ፍራንሲስና የካንትሪኬባው ሊቀ ጳጳስ ጀስቲን ዊልቢ ለደቡብ ሱዳን ሕዝብ በጋራ በላኩት ደብዳቤ የሀገሪቱ የፖለቲካ መሪዎች ወደ እርቅና ወደ ወንድማማችነት እንዲመለሱ እንደሚጸልዩ ገልጸዋል። ፕሬዚዳንት ሳልቫኪርና አማጺው መሪ ሪክ ማቻር የፊታችን የካቲት ውስጥ የአንድነት መንግሥት ለመመስረት መስማማታቸው ተዘግቧል። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ነበሩ። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ይቀጥላል። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። አድማጮቻችን ቀደም ብለን እንደተቀሰነው ዛሬ በመራባያን ጊዜ ቀመር መሰረት ኢየሱስ ክርስቶስ የተወለደበት የገና በዓል እየተከበረ ነው። ወደ ቁም ነገር አዘል ዘገባዎች ከመሻገራችን በፊት ከአከባበሩ ጋር የተገናኙ አዝናኝ ነጥቦችን እንድናነሳ ወደናል።
አሁን እንግዲህ እዚህ ሀገር አንድ የተለመደ ነገር አለ። ከገና በዓል ጋር ተያይዞ ሁሌም የሚመጣ ፊት አለ። ይሄም ፊት ሳንታ ክላውስ በሚባል የሚታወቀው የገና አባት ነው። የገና አባት አጋዘኖቹን ይዞ ጋሪውን በአየር ላይ የጋለበ ሲሄድ በየአመቱ በብሔራዊ ቴሌቪዥን ጣቢያዎች ይታያል። ይህ ስርዓት ደግሞ ከፈረንጆቹ ገና 2 ቀናት ቀድሞ ነው የሚጀምረው። በየሰዓቱም የገና አባት ከሰሜን ዋልታ ጀምሮ በአውሮፓ፣ በሩቅ ምስራቅ፣ በአፍሪካ፣ በደቡብና ሰሜን አሜሪካ እየተሻገረ መሆኑን ይታያል። ይህ እንግዲህ በህፃናቶች ብቻ ሳይሆን በአዋቂዎቹም ዘንድ ተወዳጅ ሆነና በየሰዓቱ በቴሌቪዥናቸው እየተከፈተ የሚታይ ነገር ነው።
እንግዲህ ጥሩ ነገር አንስተሻል። በእኔ በኩል ክሪስማስ ትሩስ የሚባል አስገራሚ ታሪክን ማንሳት ፈልጋለሁ። የዛሬ 105 ዓመት የተከናወነ ነው። ከዚህ ዕለት በፊት የመጀመሪያው የዓለም ጦርነት ታይሎ ነበረ። የጦርነት በሚሊዮን የሚቆጠሩ ሰዎችን መጨረሱ ይታወቃል። በጠላትነት ከተፋለሙት ሀገራት መካከል እንግሊዝና ጀርመን ይገኛሉ። ባልተለመደ መልኩ ግን ጦርነቱን ለአንድ ቀን በገና ቀን አቁመው ወታደሮቻቸው በዓሉን ማክበራቸው በታሪክ ተመዝግቧል። ያ ቀን ክሪስማስ ትሩስ ወይንም የገና እርቅ በመባል ይታወቃል። ከደም አፋሳሽ ጦርነት ፍቅር ወደ ሰፈነበት አንድ ልዩ ቀን ወታደሮቻቸው ፊታቸውን ያዞሩበት ቀን ነው።
እንግዲህ የገና በዓል ከክርስቶስ ልደት ጋር ተያይዞ የሚነሳ ነው። ቢሆንም ደግሞ በጣም ወደ ገበያውም ያዘነበለ በዓል ነው በመባል ይታማል። ቢሆንም ግን ከተማዎቹ
የደመቀ ከተሞች ይደምቃሉ። የስጦታ አንዳችን ለአንዳችን የምንተሳሰብበት ቀንም እንደሆነ ተደርጎ ነው የሚታየው። እንደዛም ነው።
በጣም ብዙ ጉዞዎችም አሉ። ከወዳጅ ከዘመድ ጋር መቀላቀል የሚፈልጉ ሰዎች አሉ። እንዲሁም ደግሞ የተንቆጠቆጡ ጌጦችና አበቦች፣ መብራቶች የሚበዙበት ነው። አንድ ያነበብኩትን ነገር ለማከል ያክል በገና ዛፍ መብራቶች የሚበሩት መብራቶች በዚህ በአሜሪካ ነገር ያሉት አሁን ወደ ኤልኢዲ ወደሚባለው መብራት እንዲቀየሩ መንግስት በጣም እየቀሰቀሰ ነው። ይህም የሆነበት ምክንያት ደግሞ በገና ጊዜ የሚበረው መብራት የሚወስዱት ኃይል ወደ 800,000 ቤቶችን ማብራት የሚችል ኃይል ነው።
ከፍተኛ መጠን ያለው ኃይል ነው። ስለዚህ ፈንጠዝያው ጎን ለጎን የኃይል ቁጠባውም ይታሰብበት የሚል መልእክት ይመስለናል። በጣም እናመሰግናለን። እንግዲህ አድማጮች አብራችሁን ስለምታመሹ በዚህ በልዩ የገና ዕለት አሁን ወደ ሌሎች ዘገባዎች እንሻገራለን። ባለፈው ሳምንት የተባበሩት መንግስታት ድርጅት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ዊሜን አዘጋጅነት በመጪው ምርጫ ላይ የሴቶች ተሳትፎ ምን መሆን አለበት በሚል ጉዳይ ላይ ውይይት ተደርጓል። ኤደን ገረመው በውይይቱ ላይ ጥናታዊ ጽሑፋቸውን ያቀረቡ 3 ምሁራንን አነጋግራ ተከታዩን ዘገባ አሰናድታለች።
ባለፈው ሳምንት በተባበሩት መንግስታት የጾታ እኩልነትና የሴቶችን ብቃት ማጎልበት ላይ የሚሰራው ዩኤን ዊሜን አዘጋጅነት በመጪው ምርጫ ላይ የሴቶችን ተሳትፎ ለማጎልበት ለሁለት ቀናት የቆየ የውይይት መድረክ በካፒታል ሆቴል ተካሂዶ ነበር። በውይይቱ ላይ 6 ጥናቶች የቀረቡ ሲሆን የተለያዩ በጾታ ጉዳይ ላይ የሚሰሩ ባለድርሻ አካላትም ተሳትፈውበታል። ፕሮግራሙን የከፈቱት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በተለይም በማህበራዊ ሚዲያዎች ላይ ካሉ ጥቃቶችና ጥላቻዎች የተነሳ በመጪው ምርጫ ላይ የሴቶችን ተሳትፎ ለመጨመር ከፍተኛ ትግል የሚጠይቅ ጉዞ መሆኑን አሳስበዋል።
ነው በተለይ ቅርብ ጊዜ የማህበራዊ ሚዲያ አጠቃቀም ኢትዮጵያ ውስጥ የምታውቁት ስለሆነ እና በተሳሳቱ ፒክቸሮች፣ በተሳሳቱ ቪዲዮዎች፣ በፌክ ቪዲዮስ ኤንድ ፒክቸርስ ብዙ ነገር ስለሚደረግ በሌሎች ሀገሮች ምርጫም አሁን በቅርብ በተካሄዱ ሌሎች ሀገሮች ምርጫዎች ላይ በተለይ ሴት ተመራጭ ካንዲዴቶች እንዴት ከልብሳቸው ከምናቸው ሳይቀር እየተመረጡ እንዴት አታክ እንደተደረጉና በዚህ የተነሳ አንዳንድ ሴቶች ራሳቸውን ከጨዋታው እንዳወጡ ስለተመለከትን ይህንን ነገር አስቀድመን ልናስብበት ይገባል ብዬ ነው የማስበው። ሆን ተብለው የሚጠቀሙ እንደ ስትራቴጂ የሚጠቀሙበት ሰዎች አሉ፣ ሴቶችን ከፖለቲካ ተሳትፎ ለማራቅ ማለት ነው።
በእለቱ ጥናታዊ ጽሑፋቸውን ያቀረቡትና በመቀሌ ዩኒቨርሲቲ የፍልስፍና መምህር የሆኑት ሙላቱ ሐሉፍ ሴቶች በፖለቲካዊ ተሳትፎ ወደፊት ከመይመጡባቸው ምክንያቶች መካከል ሚዲያው ከማህበረሰቡ ወስዶ የሚደግመው አስተሳሰብና ከዚህ ቀደም በፖለቲካዊ ተሳትፎ ወደፊት የመጡ ሴቶች ያጋጠማቸው አሉታዊ አቀባበሎችን ይጠቅሳሉ።
ስነ ጾታ ምንለው ዘርፈ ብዙ የሆኑ ጥያቄዎች አሉ። እነዚህ ጥያቄዎችን ለመፍታት እዛ የውይይት መድረኩ ላይ በርካታ የሆኑ ጉዳዮች ተነስተዋል። ለክፍል ለማንሳት ያህል ሴቶች ወደ ፖለቲካ ዓለም ያላቸውን አቅም ይዘው ወይም አቅማቸውን ገንብተው ብቁ ሆነው ተወዳዳሪ ሆነው እንዲመጡ ምን መደረግ አለበት የሚለው ጉዳይ የተነሳ ነገር አለ። ማን ምንስ መስራት አለበት? ከብዙ ተሳታፊ የተነሳ ጥያቄ ነው። ርዕሱ የሚለው አሁን ባለው የፖለቲካ እንቅስቃሴ የሴቶች ሚና ምን ይመስላል? በሜንስትሪም ሚዲያው ለምሳሌ በቴሌቪዥን የሆነ የሜንስትሪም ሚዲያ ምን ያህል እየተንቀሳቀሱ ምን ያህል እየተሳተፉ ነው የሚል እንደ መነሻ ሴቶች እየታዩ አይደለም፣ ሴቶች እየተሳተፉ አይደለም። ይህንን ኮንቬንሽናል መጠየቅ ስላልተቻለ ይህንን ዝምታው እስከ መቼ ነው? ዝም ካልነውስ ወዴት ሊያመራልች? ምን ምልከት አለው? የመጣው በሚዲያ ኮንቴክስት ብናየው እንኳን የተነሱ ነገሮች አሉ። አንዱ የድህንነት ጉዳይ ነው። ስጋት አለባቸው፣ የድህንነት ከለላ የላቸውም እና ከላይፋቸው ከፕራይቬት ላይፋቸው ጋር አያይዘው መውጣት አይችሉም የምል ነበረ። እኔም ትኩረት አድርጌ የወሰድኩት ምንድን ነው የአመለካከት ችግር አለ። በጣም የሰረጸና ስር የሰደደ የአመለካከት ችግር ስላለ በሚዲያውም እየታየ ነው። ወንዶች ችግር በተፈጠረ ቁጥር ለሀገር ችግር መፍትሄ በሚፈለግበትና ንግግር በሚደረግበት ሚዲያ ፎረም ላይ ወንድ ፓናሊስቶች ብቻ ቀርበው እንደ ብቸኛ ሰባ ምንጭ መፍትሄ አምጪ ምናምን እንደዚህ ተደርገው እየተወሰደበት ያለበት የባህላችን ነጸብራቅ የሆነ ነገር ነው ያለው። የፖለቲካ ተሳታፊ ሆነው ወጥተው የተጋፈጡ በጣም ቁጥራቸው ትንሽ የሆኑ ሴቶችም የደረሰባቸው እሱንም እያዩ ሴቶች አይ ምን አገባኝ እዚህ ጣጣ ምን አገባኝ ብለው ዲስካሬጅ የመሆንና ራሳቸውን ነገርም እሱም የእሱ የኢምፖዚሽኑ አካል ነው ብዬ ነው የደነበሩ።
በአዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል ድህረ ምረቃ እጩ የሆነችው ጽጌ ገብረ ሚካኤል ባደረገችው ጥናት መሰረት የሴቶችን ፖለቲካዊ ተሳትፎ ለመጨመር የኮታ ስርዓት አስፈላጊ መሆንና ሚዲያዎችን በዚህ ዙሪያ ትልቅ ሚና ሊጫወቱ እንደሚችሉ ትናገራለች።
ያቀረብኩት ፕሮሰስ በአጠቃላይ በኢትዮጵያ ያሉትን የህግ ማዕቀፎች የፖሊሲ ሴቶች በፖለቲካ ፓርቲዎች ተሳትፎ እንዲኖራቸው ምን አይነት የህግ ማዕቀፍ አለን፣ አዋጆች አሉን፣ የምርጫ አዋጅ አለን፣ እነዚህ ህጎች የስርዓተ ጾታን ፍላጎት ይመልሳሉ ወይ? አሁን እኔ ይህን ጥናታዊ ጽሁፍ ሳደርግ ምንድን ነው ያየሁት በአጠቃላይ የሌላ ሀገሮች ልምድ አሁን ለምሳሌ ሩዋንዳና ስዊድናቸው የሰጧቸው ሩዋንዳ ከዓለም አንደኛ ላይ ይቻለች በሴቶች ፖለቲካ ተሳትፎ እያየሁ ነበር እና የሩዋንዳ አሁን ለምሳሌ ኮታ ሲስተም አላቸው 30% ለሴቶች በህገ መንግስቱ ሳይቀር ያስቀምጣል። እነዚህ ጥሩ ግብአቶች ሊሆኑ ይችላሉ። በኢትዮጵያ ህገ መንግስቱ ራሱ ያው በአጋጣሚ ሆኖ የኛ ፈይል አድርጓል ወደ ፓርላማ ቀርቦ ነበር ባለፈው እንደ ፕሮፖዛል። እሱ አልተሳካም ማለት ፓርላማው ተቃውሞታል። ህጉ ላይ ነበር ዳሰሳ ያደረግኩት። ለፖለቲካል ፓርቲዎች ትሬኒንግ መሰጠት አለባቸው። ሲቪል ሶሳይቲዎችም ጀንደር ወደ ፖሊሲ ወደ ማኒፌስቶ ወደ ፕሮግራም እንዲገባ ግንዛቤ ለማስጨበጥ በኩል የራሳቸው ሚና መጫወት እንዳለበት ሚዲያ እንደዚሁም ሚዲያዎቻችን ፖለቲካ ፓርቲዎች ወደ ፕሮግራማቸው ሲያመጡ ሴቶችን እንዲያመጡ በማድረግ በኩል ሴቶች ማምጣት ብቻ ሳይሆን ፖሊሲዎቻቸው ከስርዓተ ጾታ አንጻር ምን አካቷል የሚል ጥያቄ እንዲጠየቁ።
በተመሳሳይም በባህር ዳር ዩኒቨርሲቲ የህግ መምህርት የሆነችውና በእለቱም ጥናታዊ ጽሁፍ ያቀረበችው ኤደን ፍስሐም በጥናቷ መሰረት ሴቶችን ወደ አመራር ለማምጣት የኮታ ስርዓቱ አስፈላጊነት ወሳኝ መሆኑን ትናገራለች።
በአዲሱ የምርጫ ህግ የሴት የፓርላማ አባላት ተሳትፎ እንዴት ይታያል? በዋናነት ከዚህ በፊት በዚህ ዙሪያ ጥናት አካሄጄ ህጉ ላይ ክፍተት አለ፣ ለሴቶች ኮታ ሊቀመጥ ይገባል የሚል መደምደሚያ ላይ ደርሼ ነበር። አለበለዚያ አሁን ያለውን የሴቶች ተሳትፎ ማስቀጠል የሚሆን ወደፊት የሴት ፓርላማ አባላትን ቁጥር መጨመር አዳጋች ነው የሚሆነው በሚል ማለት ነው። ከዚህ በፊት የነበረውን ህግ ፕላስ አሁንም የተሻሻለው አዲሱ የምርጫ የሚያስገድድ ነገር የለውም። ግን ምንድን ነው ያለው? አንድ ነገር ከዚህ በፊትም የነበረው የገንዘብ ድጋፍ ይደረግለታል ነው የሚለው እና ስለዚህ መጨመሩ ይቅርና ያለውን ቁጥር እንኳን
የህግ ባለሙያ ኤደን አክለም ሴቶችን ወደ አመራር ማምጣት ዘርፈ ብዙ ጠቀሜታዎች ቢኖሩትም ከዛ በላይ ግን የሰብአዊ መብት ጥያቄ መሆኑን ታስረዳለች።
መጀመሪያው ምንድነው? ሰብአዊ መብቷ ነው። እዚህ ወንዶች የሚሰሩትን ማንኛውንም ነገር ለመስራት መብቱ አለ። ችሎታውም መብቱም አላት ነው የመጀመሪያው። ሁለተኛ ደግሞ ሴቶችን በፓርላማ ወይም በፖለቲካ ውስጥ የምንፈልግበት ሌላ ምክንያት ምንድነው? ሴት በመሆኗ ከወንዶች የተለየ የልምድና ማንነት አላቸው። ስለዚህ ከወንዶች በተለየና በተሻለ ሁኔታ የሴቶችን ችግር ይረዳሉ። ሶስተኛ ሴቶች ግማሹ የዓለም ክፍል ሴቶች ናቸው። ስለዚህ እያንዳንዱ ነገር ላይ ሳይንግ ሊኖራቸው ይገባል። ለምሳሌ በተለይ ፓርላማ ተሳትፏቸው እንድና ፓርላማ ህግ የሚወጣበት መዘን ያ ህግ ነገ ለሴቶችም ለወንዶችም እኩል ነው ተፈጻሚ የሚሆነው እና ነገ የሚወጣውን ህግ እነሱ ይገዙበታል ካል ያ ህግ ሲወጣ ሰይ ሊኖራቸው ይገባል። ሌላው ዲሞክራሲ 50% ህዝቡን ያላማከለ ወይም ደግሞ ያላሳተፈ ዲሞክራሲ ልንለው አንችል።
በዚህ ቃለ መጠይቅ ላይ የተሳተፉ ጥናት አድራጊዎች በመጪው ምርጫ ላይ ከፍተኛ የሆነ የሴቶችን ተሳትፎ እንዲኖር ካስፈለገ የምርጫ ህጉ ላይ የኮታ ስርዓትን ማስቀመጥ አስፈላጊነት ላይ ይስማማሉ። በተጨማሪም የፖለቲካ ፓርቲዎችና ሚዲያዎችም ሴቶችን ወደፊት ማምጣቱ ላይ በአትኩሮት ሊሰሩ እንደሚገባ ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው።
የኢትዮጵያ የንግድና ኢንቨስትመንት ከባቢ ምቹ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ለአሜሪካ ድምጽ ሬዲዮ አስተ
ዘርፍ ለመሰማራት ሀገራት ያላቸውን ምቹነት በሚመዝንበት መስፈርት የኢትዮጵያ ደረጃ ከዝቅተኞቹ የሚመደብና ለሀገሪቱ ስም የማይመጥን መሆኑን ያነሱት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አበበ አበባየው ከኢትዮጵያ የኢኮኖሚ እድገት ጋር የሚጣጣም ከባቢ ለመፍጠር የደንብ ማውጣትና አስተዳደር ማሻሻያዎችን የመተግበር እርምጃዎች እየተወሰዱ እንደሆነ ተናግረዋል።
ከማሻሻያዎቹ አንዱ አዲስ የኢንቨስትመንት ህግ ማርቀቅ ነው። በረቂቅ ህጉና በተያያዥ ጉዳዮች ላይ አቶ አበበ አበባየው ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ቆይታቸው የሚጀምረው ደግሞ አቶ አበበ የአዲሱን የኢንቨስትመንት ህግ ረቂቅ በጥቂቱ ከሚያብራሩበት ነው።
የአዲሱ የኢትዮጵያ ኢንቨስትመንት አዋጅ ለምን አስፈለገ? ያሉት ዋና ዋና መለያ ሀሳቦች ምን ናቸው የሚለውን ለማንሳት ያህል እንደሚታወቀው በቅርቡ መንግስት የአገር በቀል የኢኮኖሚክ ሪፎርም ቀርጾ ወደ ትግበራ እየገባ ነው። ከዚህ ፖሊሲ ጋር የተጣጣመ የኢንቨስትመንት አዋጅ ያስፈልገናል የሚል አንድ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ የኢንቨስትመንት አዋጅ ከዚህ በፊት ተግባራዊ የነበረው አሁን በስራ ላይ ያለው ማለት ይቻላል ያየን እንደሆነ በተለይ ለውጭ ኢንቨስትመንት ፍሰት እንቅፋት የሆኑ አንቀጾች ነበሩበት። ለሀገራችን ኢኮኖሚ ለህብረተሰቡ ጠቃሚ የሚባሉ የውጭ ካፒታል የውጭ ኖሃው እና ቴክኖሎጂ ሽግግር ሊረዱ የሚችሉ ኢንቨስትመንቶችን መሳብ ሳንችል በረጅም ጊዜ ቆይተናል። ስለዚህ ይህንን በመቀየር በእንግሊዝኛው ወደ ኔጌቲቭ ሊስት አፕሮች ተቀይሯል። ኔጌቲቭ ሊስት አፕሮች የምንለው በግልጽ ለውጭ ባለሀብት ያልተከለከለ በስተቀር ሁሉም ዘርፎች ለውጭ ባለሀብት ክፍት ናቸው በሚል አሰራር ቃኘ አዲስ የኢንቨስትመንት አዋጅ እንዲዘጋጅ ተደርጓል። ከዚህም ባለፈ የአነስተኛ ካፒታል ይጠየቅ የነበረባት በተለይ የውጭ ባለሀብቶች ብቻቸውን ኢንቨስት ያደረጉ $200 በማንኛውም ኢንቨስትመንት ላይ ይጠየቁ ነበር። ነገር ግን ይህ $200 ኦልሬዲ ምሳሌ $10 ሚሊዮን $20 ሚሊዮን ኢንቨስት ላደረገ ባለሀብት ሌላ ኢንቨስትመንት ፕሮጀክት ቢኖረው ለዛ $200 መጠየቅ አግባብነት የሌለውና አላማውም ይሄ ስላልሆነ የዚህ የሚኒመም ካፒታል ሪኳርመንት የምንለው ወይም አነስተኛ የካፒታል ድርሻ መጠን እንደ አስፈላጊነቱ ፍሌክሲብል እንዲታይ የሚያስችል ረቂቅ ነው የተዘጋጀው። እንደዚሁም ደግሞ የአእምሮ ንብረት ጥበቃን በተመለከተ ከዚህ በፊት ብቸኛው ጥበቃ ያገኘው በፍሊስ በግልጽ ተደንግጎ የነበረው የፓተንት በር አሁን ግን ሁሉም አይነት የአእምሮ ንብረቶች እንደ ካፒታል ሊመዘገቡ የሚችሉበትን አግባብ ያስቀመጠ ተደርጓል። በአመዛኙ አዋጁ የተለያዩ ወደ 24 የሚደርሱ ሀገራትን ተሞክሮ ከቃኘ በኋላ ለሀገራችን በሚመጥን መልኩ ተስተካክሎ አሁን ሀገራችን ኢኮኖሚ ከደረሰበት ደረጃ አንጻር በሀገራችን በመንግስትም እየተገበረ ያለውን የሀገር በቀል ኢኮኖሚክ ሪፎርም ሊደግፍ በሚችለው መልኩ ተቃይቶ የተዘጋጀ ነው።
እንግዲህ እርስዎም እንደሚያውቁት ኢትዮጵያ ባለሀብቶችን የሚስብ ብዙ ነገር እንዳላት እውቅ ቢሆንም የሀገሪቱ የጸጥታ ሁኔታ ጥቂት የማይባሉ ባለሀብቶችን ማሸሹ አይካድም። ይህን ሁኔታ ለማስተካከል በሚመሩት ተቋም እየተደረጉ ያሉ የመፍትሄ እርምጃዎች አሉ ወይ የሚለውን እስቲ የተወሰነውን ያጋሩኝ።
እንደ ተቋም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ያው ባለሀብቶች መዋለ ንዋያቸውን አስፈሰው ኢንቨስት ካደረጉ በኋላ አስፈላጊውን ጥበቃ አስፈላጊውን ከለላ ሊያገኙ ይገባሉ ብለን እናምናለን። ይሁንና በተለያዩ አካባቢዎች በሚነሱ ረብሻዎች እና የሰላም መደፍረሶች ምክንያት አንዳንድ ኢንቨስትመንቶች በተለያየ ሁኔታ ጉዳት ሲደርስባቸው አስተውለናል። ይህም በዘላቂነት መፍታት የሚያስችለን ስትራቴጂ መንደፍ አለብን ብለን ከልማት አጋሮች ጋራ አሁን እየተወያየን ያለንበት ስራ ምንድን ነው? አንደኛ እነዚህ ሜጀር የሚባሉ የኢንቨስትመንት አይነቶች ያሉበትም ቦታ የመለየት የኢንቨስትመንት ማፒንግ የምንለው ማለት ነው። በቴክኖሎጂ በተደገፈ መልኩ በቀላሉ ከፌዴራል ፖሊስ፣ ከሰላም ሚኒስቴር፣ ከመከላከያ ሚኒስቴር ጋር በመሆን እነዚህ ኢንቨስትመንቶች በቀላሉ ሊጠበቁበት የሚችለውን አግባብ ማዘጋጀት አለብን ብለን ስራ መስራት ጀምረናል። ችሎ የሚለውን በቴክኖሎጂ በታገዘ መልኩ ኮል ሴንተሮች በዋና ዋና በሚባሉ ቦታዎች ደግሞ ኮማንድ ፖስት አይነት ተመሳሳይ የሆነ ነገር በማቋቋም ሊሆን ይችላል። ግን በቀጣይ ዝርዝሩ በሚወሰን ሁኔታ ኢንቨስትመንቶችን ከዚህ በተሻለ ጥበቃ መስጠት የምንችልበትን አግባብ እንሰራለን ብለን ከልማት አገሮቻችን ጋር ስራ ጀምረናል። ያኔ ችግር ያው
ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ይኖሩባታል። እነዚህ ወጣቶች ደግሞ ኑሯቸውን የሚደግሙበት የስራ እድል መፈለጋቸው አይቀሬ ነው። የእርስዎ ተቋም ለወጣቶች የበለጠ እድል የሚሰጡ ኢንቨስተሮችን፣ ባለሀብቶችን ቅድሚያ ለመስጠት ምን ያክል ጥንቃቄ ያደርጋል?
እንግዲህ እንደ ተቋም የውጭ መሆነ የሀገር ውስጥ ኢንቨስትመንት በሀገራችን እንዲስፋፋ ትኩረት ሰጥተን የምንሰራበት አንደኛውና ቁልፉ ዓላማ ለወጣቶች የስራ እድል መፍጠር የሚያስችልበትን ስርዓት ለመፍጠር ነው። ኢንቨስትመንቶችንም በምንገመግምበት ጊዜ አንዱ ከምናያቸው መስፈርቶች መካከል ምን ያህል የስራ እድል ሊፈጠር ይችላል የሚለው ነው። ስለዚህ የውጭ ባለሀብቶች ሊሆን ይችላል፣ የሀገር ውስጥ ባለሀብቶች ሊሆን ይችላሉ። የምንሰጣቸው ድጋፎች ኢቭን ወደፊት መታየት አለበት እና ማየት ይገባል ብለን የምናየው የኢንቨስትመንት ማበረታቻዎች ሳይቀር የስራ እድል ፈጠራ ጋር ተሳስሮ መቀመጥ እንዳለበት አሁን በተወሰነ ደረጃ ኢንዲኬተር ይሆናል። ነገር ከዚህ በተሻለ መልኩ የስራ እድልም ከግምት ውስጥ ያስገባ መሆን አለበት የሚልና ትልቁ ማንም ሰው እንቅልፍ ሊነሳ የሚገባ ነገር ዛሬ ላይ የወጣቶች በቂ የሆነ የስራ እድል አለመፍጠራችን ነው። በቂ የስራ እድል መፍጠር ሳንችል ደግሞ የተረጋጋ የፖለቲካል ኢኮኖሚም ሆነ የተረጋጋ ፖለቲካ እንደ ሀገር ልክ ሊኖር አይችልም። ስለዚህ እዚህ ላይ ትኩረት መሰጠት አለበት በሚል በክቡር ጠቅላይ ሚኒስትሩ የሚመራ የስራ ፈጠራ ኮሚሽንም አዋቅረው እየሰራ ነው። ከዚህ ከስራ ፈጠራ ኮሚሽን ጋራ በጣም መደበኛ የሆነ ግንኙነትና ኮሚኒኬሽን አለን። ትልቁ ስራችን ለወጣቶች ቀጣይነት ያለው ስራ ብቻ ሳይሆን አመርቂ ስራ ሊፈጠርበት የሚችለውን አግባብ መስራት አለብን ብለን እየሰራ ነው። የኢንቨስትመንት ፕሮጀክት ሪፎርምን የምንሰራው ፕራይመሪ ስራ ተቀጥሮ የሚሰራበት ብቻ ሳይሆን ራሱ ቢዝነስ ከፍቶ መስራት እንኳ ቢፈልግ የኢንቨስትመንት ድባቡ ቀላል ቀልጣፋ ሊሆን ይገባል፣ ወጪ የማያስፈልግ ሊሆን ይችላል በሚል ነው። ስለዚህ ሁሉ የምንሰራቸው ስራዎች ለዚህ ለወጣቶች ስራ ፈጠራ ጋራ የተሳሰሩ ናቸው ማለት ነው።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ደቡብ ነው የምናቀነው። በደቡብ ክልል የጎፋ ዞን የተወሰኑ ስፍራዎች የኮሌራ ወረርሽኝ ሰዎችን መግደሉ ተሰምቷል። የክልሉ መንግስት ወረርሽኙን ለመቆጣጠር እየሰራው ነው ብሏል። ዮናታን ዘብዲዮስ ዝርዝር አለው።
የጎፋ ዞን አስተዳደር የጤና መምሪያ ኃላፊ አቶ ለማየሁ በቀለ እንዳሉት ምልክቱ የኮሌራ ወረርሽኝ ነው በተባለ በሽታ 4 ሰዎች መሞታቸውን ገልጠዋል። ከሞቱት ውጪ በዞኑ መረጃ መሰረት 119 ሰዎች በበሽታው መያዛቸውም ተናግሯል።
ጎፋ ደብረ ፀሐይና ዛላ ወረዳ መካከል ላይ ያለ አካባቢ ላይ ተወሰነ ተቅማጥ በሽታ ተነስቶ መረጃው እስኪደርሰን ድረስ በእርግጥ 4 ሰዎች ሞተዋል። ቦታው ላይ ደርሰናል። በሽታው ኮሌራ ይሁን አይሁን የሚለውን ተወሰነ ቴስት ለማድረግ ሞክረናል። ቴስት ለማድረግ የተጠቀምነው ኬቱ ኮሌራ የሚመስሉ ሌሎች ባክቴሪያዎችን ሲያገኝ እንደዛ ነው ብሎ ስለሚያሳይ ናሙናውን ለክልል ልከናል። ምልክቶቹ ያንን የሚመስል ነገር ነው አሁንም የሚያሳዩት እና ውጤቱን ነገ ልናገኝ እንችላለን ብለን ነው የምናስበው።
አቶ አለማየሁ መንስኤው የተበከለ የምንጭ ውሃ መሆኑን ገልጠው
ትልቁ ችግር የውሃ እጦቱ መሆኑን ነው እኛ ያየ ነው። ምንጩ ለሰገራም ሌሎች ነገሮች ተጋላጭ ከመሆኑ ጋር ያ እንደሆነ ነው ባየ ነው እይታ። በዛ ለበኩልም በዚኛ በኩልም ያሉት የታመሙ ያንን ውሃ እንደጠጡ ነው ሪፖርት ያደረጉልን እና
ምንጩ የተገነባ ነው ወይስ እንዲሁ የሚፈልቅ ምንጭ ነው? በወርዳው ንጹህ የመጠጥ ውሃ ተደራሽ አለመሆኑን ገልጠው የውሃ ችግር የማይፈታ ከሆነ ከዚህ የሚበልጥ አደጋ ሊከሰት እንደሚችልና ሁኔታው አስፈሪ እንደሆነም ተናግሯል። ይህ ወረርሽኝ ተከሰተ የተባለባቸው ሁለቱ ኩታ ገጠም፣ ዛላና ኡባ ደብረ ፀሐይ የጎፋ ወረዳዎች 150 ሺህ የሚደርሱ ህዝብ በሚኖርበት አካባቢ ሲሆን ከዞኑ ከተማ ሳውላ በአማካኝ በ70 ኪሎ ሜትር እንደሚርቅም ተገልጧል። የክልሉ ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ በስፍራ መሆናቸውና ለመከላከል ጥረት የተደረገ መሆኑን በስልክ ለቪኦኤ ተናግሯል።
ዛሬ ጠዋት ናሙና ተልኳል። ምናልባት ነገ ይረጋገጣል። ወደ 121 የሚሆን ሰው ታሟል። 4 ሰው የሚሆን በመጀመሪያ ቀን ሞቷል። ሁኔታውን ለመከላከል ጥረቶችን እያደረግን ነው።
ለምን የሰው ህይወት ሳይጠፋ መከላከል አልቻላችሁም?
እንግዲህ በክልሉ ላይ ከዚህ በፊት 23 ወረዳ ላይ ነው የተከሰተው። እዚህ ዞን ላይ አልተከሰተም ነበር። ስለዚህ ልምዷ ለመኖርና ከማዕከል ይርቃል። ትንሽ ቀበሌ ከወረዳው ማዕከል ማለት ነው። ምናልባት እስከ 30 ኪሎ ሜትር የሚርቅ ነው። ስለዚህ አንድ ሁለተኛ ደግሞ የሰርቬይላንሱ ስራ ወረዳና ጤና አጠባበቅ ጣቢያ ላይ ያለው እንደ ክልልና ዞን የተጠናከረ አይደለም እና አጠቃላይ እየተሰሩ ያሉ ስራዎች ላይ ጽፎች አሉ። ከዛ ጋር ተያይዞ የመንገድ ተደራሽነት ችግርም አለ። በዛ በኩል ጋሞ ዞን ያዋስነዋል፣ ማሌ ወረዳ ደቡብ ያዋስነዋል። ተጋላጭ የሆነ ቦታ ነው።
የክልሉ ጤና ቢሮ ድጋፍ ማድረግ ላይ እንዳለም ተናግሯል።
አሁን መድኃኒቶች ይዘን መጥተናል። መመርመሪያ መሳሪያዎችን ይዘን መጥተናል። እንደገና ደግሞ እቺ ልምድ ከሌሎች ሲከሰት እንደነበረው እንዴት ማቀናጀት እንደሚቻል አጠቃላይ ቅንጅቱን ሮል ወስደን ይህም እዛ ቦታ ነው ያለሁት እና አጋሮችንም ጥሪ አድርገንላቸዋል። እየመጡ ያሉ አጋሮች አሉ። ከነገ ጀምሮ የግንዛቤ ማስጨበጫ ስልጠናዎች ይሰጣሉ። ትምህርት ቤቶችን እና ቤተክርስቲያናትን መረጃ እንዲለዋውጡ ማድረግ እና በሽታው በጣም ተላላፊ እንደሆነ፣ በምን እንደሚተላለፍ፣ ምልክቶቹ ምን እንደሆኑ፣ ሕክምና ነጻ እንደሆነ ሁሉ እያስተላለፍን ነው ያለ ነው ማለት ነው።
ህብረተሰቡም እየታደለ ባለው የውሃ አጋር ውሃ ሀኪመው እንዲጠቀሙና ከሽንት ቤት መልስ እጃቸውን በሳሙና በደንብ እንድታጠቡ መልእክት አስተላልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
Have yourself a merry little Christmas. Let your heart be light. From now on, our troubles will be out of sight. Have yourself a merry little Christmas. Make the Yuletide gay. From now on, our troubles heal up as in olden days, happy golden days of yore, faithful friends who are dear to us like you and me.
ቀን ዘንድ ዛሬ ገና በዓል እየተከበረ ነው። በአፍሪካ ውስጥ ደግሞ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ይህንን በዓል በሃይማኖታዊ በዓልነት በህዝባዊ በዓልነት የተቀበለች ሀገር አለች። እሷም ሱዳን ናት። የሱዳን የሽግግር መንግሥት የገና በዓል ህዝባዊ በዓል እንዲሆን ዛሬ አውጇል። ከብዙ ዓመታት በኋላ የተወሰደ እርምጃ ነው። ናስረዲን ሙፍር የተሰኙ የሃይማኖት ጉዳዮች ሚኒስትር እርምጃው በሀገሪቱ ህገ መንግስት ላይ ከሰፈረው የነጻነት ድንጋጌ ጋር የሚስማማ ነው ብለዋል። አድማጮቻችን ደን ዛሬ እንግዲህ እስካሁን ድረስ የገና በዓልን የሚመለከቱ ጉዳዮችን እያነሳሳን አብረን ቆይተናል። ልንስነባበት ነው።
አዎ፣ የዛሬው ጋቢና ቪኦኤ ጉዟችን እዚህ ላይ ተጠናቋል። በኢሜይል gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። በስልካችንም ደውሉልን።
ሀብታሙ ስዩምና የደን ገረሙ አብረናችሁ ነበር ከሞክቢል የቢሮ ጋር። መልካም ምሽት።
Be away.
ኩን ራዲዮ ሰገሌ አሜሪካቲ ራዲዮን ሰገሌ አሜሪካ ውጣታ ቀበገጅማታት ገልገለ ከሳ ሳለማ ወለካ